Gambino POA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ጥቅምት 10 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በቅድሚያ ለዛሬ ከያዝንላችሁ ፕሮግራሞች መሃል ጥቂቶቹን እናሰማችሁ።
ሰው በፍቅር የሚያሸንፍበት መንገድ፣ በሰላም ያለምስና ያለማጥወር የሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ካመነ እንመከለው መሄድ አይደለም ወደ ኦፕሽን።
ቀደም ሲል የሰማችሁት ወጣት ዳዊት ድሪምስ ይሰኛል። ከአንድ ሚሊየን በላይ ወጣቶች የሙያ ክህሎት ትምህርቶች እንዲደርሳቸው ያደረገ ወጣት ነው። ለምሽቱ እንግዳ አርገን ጋብዘነዋል።
ከሄዱበት ሲመለሱ የውሃ ምርመራና ሕክምና እንዲያደርጉ ለማህበረሰቡ የግንዛቤ ማስጨበጫ ማቱበት ልንሰራባቸው የሚገቡ ተግባራት ናቸው።
በአማራ ክልል በወባ የሚያዙ ሰዎች ቁጥር እጅግ እየጨመረ መሄዱን ተከትሎ በክልሉ እየተሰሩ ያሉ ስራዎችን የሚቃኝ ዘገባም ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የአለቆች ሀብታሙ ስዩም እየጠበቃችሁ ነው። ወደ አሁን በእለቱ አብይ ርዕሳችን ላይ ወደ ጋበዝ ነው እንግዳ እንለፍ። ወጣቱ እንግዳችን ዳዊት ድሪምስ ይሰኛል። ከህይወት ውጣውረድ የተማረውን ለበርካታ እንደሱ ያሉ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው የሚያግዝ ወጣት ነው። በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሐሳቦች በተጨማሪ የክህሎት ስልጠናዎችንም ይሰጣል። እስካሁንም ከአንድ ሚሊየን በላይ ወጣቶች የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ከዳዊት ጋር ቆይታ ያደረገው ሀብታሙ ስዩም ነው። ውይይታቸው ለየት ያለው መጠሪያው ከምን የመነጨ እንደሆነ ከሚያስረዳበት ይጀምራል።
ስሜ እንደሚታየው እኔ ዳዊት ድሪምስ ነው ባለው። ዳዊት ይባልኩ። ድሪምስ የአባቴ ስም ሳይሆን የእኔ ህልም ነው። የእኔ ዓላማ ሰዎች ትልቅ ህልም እንዲኖራቸው እና ህልማቸው ለማሳካት እንዲወጡ መርዳት ነው። ሶ ድሪምስ የእኔ ህልም ነው። ድሪምስ ማለት ዳዊት ዘ ሪለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የኔ ትልቅ ህልም ድሪምስ ነው፣ ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው።
እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገ ዋነኛ ምክንያት ምንድን ነው?
ስለዚህ እኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማልጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ ከኢትዮጵያ ከመግባቴ በፊት በአስመራ ኤርትራ ነው የምሰራው የነበርኩ። በሚታወቀው የነበሩ ቻለንጆች ወደ ኢትዮጵያ ስመጣ 3000 ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምሰራ የነበርኩ ገና ከዜሮ ከ3000 መነሳት ነበረብኝ። ከሱ ተነስቼ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች ይሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ ስራለሁ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት አንድ ፎቅ ሙሉ ሳይሆን አንደኛ ፎቅ የአንድ ህንፃ ሙሉ ተከራይተን በትልቅ ደረጃ የሰራን ነበር። ከዛ ግን የ22 ጎላጎል አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ለ3 አመት እንደተቆፈረ 6 ወር ይፈጃል የተባለ የአስፋልት መንገድ በዚህ 3 አመት በየወሩ በየ6 ወሩ በየ1 ወሩ አንድ ነገር እየጨመርኩ ማለት ነው ከባድ ኪሳራ ከሰርኩ የለ ኪሳራና በጣም በህይወቴ ተስፋ ቆረጥኩ። በዛ ሰዓት ያደረኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምንድን ነው የምንኖረው? ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩና በዛ ሰዓት እያለቀስኩ ነበር። እኔ ምንድን ነው መጀመሪያ ከኤርትራ ዜሮ ወጣ፣ አሁን ደግሞ ሌላ ገባሁ ብዬ ማለቅ የነበርኩ ሳጠና በዓለማችንም ሆነ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈተኑበት፣ ያለቀሱበት፣ የወደቁበት፣ የከሰሩበት፣ የተቸገሩበት ሰዓት እንደነበር እና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረዳው። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ እና ኦኬ፣ እንደዚህ ከሆነ በደንብ ማወቅ አለብኝ፣ አእምሮዬ መመገብ አለበት። አእምሮዬ ድሀ ስለሆነ ትክክለኛ እውቀት ስለሌለው ነው ይህ ሁሉ ተስፋ ምቆርጦ ያለሁ። ጥናት ጀመርኩ። ከዛ ጀምሮ እስከ ዛሬ ድረስ ጥናት አላቆምኩም። ምክንያቱ ያወቁ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ አለማወቃችን ነው ሁሌ እንደሚሸነፍ ሆነ የሚያደርገን። እነዚህ ጥናቶች ሳጠናቸው ግን በውስጥ የተፈጠረ ምንድን ነው እንዴ ይሄ ምስጢርማ ለእኔ ብቻ መሆን የለበትም፣ ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን ያሰለጠንኳቸው ሰዎች በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል እና እኔ ደግሞ ማካፈል እፈልጋለሁ። ያየሁት ነገር ደግሞ ምንድን ነው አሁን በዩቲዩብ፣ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አድርጋቸዋለሁ እና በጣም እንደኔ ተቸግረው የነበሩ ሰዎች፣ ከፍሳቸው የነበረ ሰዎች እነዚህ መልእክቶች ለምሳሌ በአሜሪካ ማርቲን ሉተር ኪንግ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ ፈተና ውስጥ ሆኖ ኪሳራ ሆኖ በሽታ ሆኖ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም አለም ይችላል። አሁን ትልቅ ህልም ያለው ሰው ጠዋት ሰው ስለ ችግር አያልም፣ በችግር ሸነፈኝ አያልም። ጠዋት ተነስቶ ያ ህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳልና እንደ ሁኔታው ነው። በዓል ከሆነ አዲስ ዓመት ከሆነ የሆነ ሰው ይሄ ነገር እሰጥሃለሁ ወይ ገንዘብ እሰጥሃለሁ ከተባለ ደስ ነው የሚለው። ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን፣ ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወትን ለመቀየር ቤተሰቡን ለመቀየር ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልሙን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዳዊት የምታስተላልፈው መልእክት ደስ ይላል፣ ግን እኔ ብር የለኝም፣ እኔ ሰው የለኝም፣ እኔ ትምህርት የለኝም፣ እኔ እንደዚህ ችግር አለብን። አዎ እሱ ችግርህ ነው። አሁንም ጠይቄያለሁ። ችግርህ ሳይሆን ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? የት መድረግ ትፈልጋለህ? በግል በስራ ደረጃ ምንድን ነው ማሳካት የምትፈልገው? በቤተሰብ በአገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ ነው የኔ ጥያቄ። እና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን፣ እነዛ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል።
ዳዊት፣ ቀደም ብለህ ከጠቀስከው ጋር የሚሄድ በአሁኑ ጊዜ በርካታ ወጣቶች ራሳቸውን የተሻለ ቦታ ለማድረስ እየጣሩ ይገኛሉ። በሌላ በኩል ደግሞ በግጭቶችና በማህበራዊ መገናኛ ንትርኮች ውስጥ ጊዜያቸውን የሚያሳልፉም አሉ። መሰል ስልጠናዎች እነዚህን ሁኔታዎች ለመቀየር ምን ያክል ኃይል አላቸው?
እኔ አሁን በዚህ 3-4 ዓመት ውስጥ እስከ 1.5 ሚሊዮን ሰዎች የማሰልጠና የሰለጠንኩት ሰው የተለያየ ነው። ፈልጎ ራሱ መጥቶ ሰለጠናለ ምንም ሳይፈልግ አለቃው ስላዘዘው ወይ ደግሞ አስተማሪው ስላዘዘው ያሰለጠንኳቸው አሉ። አሁን ለምሳሌ ከ10 በላይ ዩኒቨርሲቲዎች በሀገራችን በተለያዩ በአዲስ አበባ ብቻ ሳይሆን በባህር ዳር፣ በጅግጅጋ፣ በወላይታ ሶዶ እያልን 10 ዩኒቨርሲቲዎች አዲስ አበባ ውጭ አሰልጥኛለሁ እና እዛ ስንሄድ አብዛኛው ጊዜ ሞቲቬሽን ስልጠና፣ ፐርሰናል ዲቨሎፕመንት ስልጠና ሲባል አብዛኛው ጊዜ በመልካም አይቀበሉም። እነዚህ ደግሞ ሊለፈልፉብን ነው የሚለው። ከዛ ግን የምንሰጠው ስልጠና ዝም ብሎ ወሬ ሳይሆን መሰረት ያለው መሆኑ በህይወታቸው ለውጥ ማምጣት እንደሚችል መሆኑ ሲረዱ፣ ሲያዩ፣ ሲቀምሱት፣ በደንብ ሲያጣጥሙት ማለት ነው። የሚገርምህ መጨረሻ አሁን የሰጠነው ስልጠና በጎንደር ዩኒቨርሲቲ ነበረ። ከአምስት መቶ ስድስት መቶ ሰዎች በላይ ነበሩ። አሁን አዳራሹ ከሚችለው በላይ ነው ይዞ የነበረ። በጣም ሙቀት ነበረ። ስልጠና ሙሉ ቀን ነው። ተማሪዎች ናቸው። ምንም ቀን ምንም አንድ ተማሪ ከክፍሉ አልወጣም። ሙሉ ቀን ማለት ነው። እሱ አልበቃ ተብለው ከዛ ደግሞ ማውጣት ሁለት ሰዓት በኋላ ቀጠልንና በቃ አንድ የተረዳሁት ነገር ሁሉ ሰው መልካም ነው፣ ሁሉም ሰው ጥሩ ነው፣ ሁሉ ሰው ድንቅ ነው። ምክንያቱም ሁላችን የፈጣሪ ልጆች ነው። ግን ትልቁ ችግራችን አለማወቅ ነው። በፍቅር በሰላም ወሬ ትተን፣ አላስፈላጊ የሶሻል ሚዲያ ረብሻ ትተን፣ አላስፈላጊ ግጭት ትተን፣ የሚለያየን ነገር ትተን በፍቅር በአንድነት በሰላም መስራት የሚችልበት ትክክለኛ ምግብ፣ የአእምሮ ምግብ ሲመገብ ሰው ማለት ነው በቃ ይቅርታ ተጠያይቆ ደስ ብሏቸው ከዚህ በኋላ ትልቅ ለውጥ እናመጣለን፣ ሀገራችን መቀየር እንችላለን፣ ሀገራችን ብትቀየርትን እኛ ነው መቀየር ያለብን፣ ሀገሬን ብትቀየር እኔ ነው መቀየር ያለብን፣ ከማንም አልጠብቅም ብሎ ነው የሄደና በተግባርም እንዳየሁት እዛ ብቻ ሳይሆን በተለያዩ የመንግስት ተቋሞች፣ የክልል ተቋሞች፣ ባንኮች፣ ሆቴሎች የህይወት ስልጠና ሰው አለማወቅ ነው። ሰው በፍቅር የሚያሸንፍበት መንገድ፣ በሰላም ያለ ሙስና ያለ ማጭበርበር የሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ከእምነት ካለ
በእጅጉ አመሰግናለሁ። ከመለያየታችን በፊት ምን ያክል ወጣቶችን ለማገዝ ያልክ ቀጣይ ዘግብስ ምንድን ነው የሚለውን
አመሰግናለሁ።
ሀብታሙንና እንግዳውን ዳዊት ድሪምስን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሃሪክ ወይም በኢሜል አድራሻችን gabina@voanews.com ላይ ላኩልን፣ ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን በአማራ ክልል እየጨመረ ወዳለው የወባ ወረርሽኝ ይወስዳል። በአማራ ክልል ባለፉት 3 ወራት ውስጥ ከመቶ ሺህ በላይ ሰዎች በወባ መያዛቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከዛሬ ጀምሮ በክልሉ የሚከበረውን የወባ ሳምንት ተከትሎ ለህብረተሰቡ ሰፊ የግንዛቤ ማስጨበጫ ስራዎች በዘመቻ እንደሚሰሩ የክልሉ ጤና ቢሮ አመልክቷል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝር ዘገባ አላት።
የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዛሬ ከክልልና ከዞን ባለሙያዎች ጋር ባደረገው ውይይት እንዳስታወቀው ባለፉት 3 ወራት ከ127,000 በላይ ሰዎች በወባ ተይዘዋል። በኢንስቲትዩቱ የወባ አስተባባሪ ወይዘሮ ማስተዋል ወርቁ ይህንኑ ነው ያብራሩት።
የፈርስት ኳርተር ሪፖርት 127,593
ሰዎች
በወባ ተጠቅተዋል። ወረዳ በ2013 ፈርስት ኳርተር ላይ ሪፖርት አድርጓል። አንድ ኬዝ እና ከዛ በላይ ነው። ቶታሊ ማላሬስ ቀበሌዎቻችን ወደ 84% ይዛሉ ማለት ነው። ምዕራቡ አማራ ክልል እና ምስራቁ አማራ ክልል ለስንቻክላ
የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብጤ በአሁኑ ወቅት በሁሉም ዞኖች እየጨመረ የመጣውን የወባ ወረርሽኝ ለመቆጣጠር ለህብረተሰቡ የጥንቃቄ መልእክት አስተላልፈዋል።
በቤትና በአካባቢ የሚገኙ አገልግሎት የማይሰጡ ውሃ የሚጠራቀምባቸውን ውሃ ሊያስቆ የሚችሉ ማናቸውን ትንንሽም ሆነ ትልልቅ አሮጌ እቃዎች እንዲወገዱ ማድረግ እንዲሁም አገልግሎት የሚሰጡ የውሃ ማጠራቀሚያ እቃዎች እንዲከተሉ የግንዛቤ ማስጨበጫ መስጠት፣ የመኝታ አጎበር ሁልጊዜና በአግባቡ ጠቀም የግንዛቤ ማስጨበጫ መስጠትና ቤት ለቤት በመሄድ ህብረተሰቡ አጎበር በትክክል እየተጠቀመ መሆኑን ማየትና ግብረ መልስ መስጠት፣ ከፍተኛ የውሃ ህሙማን ቁጥር ያለባቸውን ክላስተሮች በመለየት እንደየአስፈላጊነቱ ወንበር መሰረት የውሃ ምርመራና ሕክምና የመሰል ነገሮችን ሳይለጥፍ በአግባቡ እንዲጠቀም ማድረግ ሁና ሆነ ለሌሎች ከጋ በተያያዙ ስራዎች የሚንቀሳቀሱ ሰዎች
ቀጣዩ ዘገባችን ደግሞ ሶማሊያ ውስጥ ትልቅ ስራ እየሰሩ ያሉ እናትና ልጅ አስተዋውቀናል። ሶማሊዎቹ እናትና ልጅ ፋርታደንና ኢልዋን ኤልማን በግጭት ወቅት ራሳቸውን ለአደጋ ሳለፈው በመስጠት ሌሎችን የማዳን ስራ ለሚሰሩ ሰዎች በየአመቱ እውቅና የሚሰጠው የአሮራ ሽልማት የዘንድሮ አመት ተሸላሚ ሆነዋል። የአሜሪካ ድምጽ ዘጋቢያችን ሳሊም ሲሞን በጉዳዩ ላይ ያደረሰችን ሪፖርት እንደሚከተለው ተቀናብሯል። ፋርቱን አደንና ልጇ ኤልዋድ ኤልማን ሲተኛ ጾታዊ ጥቃት ለደረሰባቸው የማገገሚያና በልጅነታቸው ወደ ውትድርና እንዲገቡ ለተደረጉ ህጻናት የስራ ስልጠና የሚሰጥ ተቋም ያስተዳድራሉ። እናትና ልጆቹ ሲስተር ሶማሊያ የተሰኘ በሶማሊ ውስጥ ያስገድዶ መድፈር ጥቃት ለደረሰባቸው የህክምናና የምክር አገልግሎት በመስጠት የመጀመሪያው የሆነ ማዕከልም አቋቁመዋል። እንደ ፈረንጆቹ አቆጣጠር በ2010 ዓመተ ምህረት ማዕከሉ ሲቋቋም የሶማሊ ፕሬዝዳንትን ጨምሮ በርካታ ፖለቲከኞች በሶማሊ ውስጥ አስገድዶ የመድፈር ተግባር እንደሚፈጸም ይክዱበት ወቅት ነበር። ስለ አስገድዶ መድፈር ወሬውንም ማንሳት አጥብቆ የተከለከለ እንደነበር ኤልማድ ኤልዋድ ታስታውሳለች።
የሴቶችና የልጃገረዶችን ስቃይ እንደተለመደ ነገር ቆጥረን ተቀብለነው ነበር የምንኖረው። በማህበረሰቡ መካከል ግን የአደባባይ ምስጢር ነው።
ኤልዋድ የማከሉ ሰራተኞች ጥቃት የደረሰባቸው ሰዎች እርዳታ ከፈለጉ የሚደውሉበት የጥሪ መስመር ከፍተው ማስተናገድ ሲጀምሩ ብዙ ደርሶባቸው እንደነበር ገልጻለች።
የስራ ባልደረቦቻችን ለእስርና ለእንግልት ተዳርገዋል። ማዕከላችንም ተዘግቶ ነበር። ይህ የሆነው የዛሬ 10 አመት ገደማ ነበር። የዛኔ ከ70 አመት አዛውንት ሴት አንስቶ እስከ 2 አመት ህፃን ልጅ ድረስ ጾታዊ ጥቃት የሚደርስባቸው ሴቶች የሚያሳልፉት ችግር በግልጽ አይታወቅም ነበር። ተጠያቂ የሚሆንም የለም።
ማዕከሉ ግን እነዚህ ሁሉ ድርጅቶች ተቋቁሞ በሶማሌ ውስጥ የሚገኙ 9 ክልሎች ውስጥ በሀገር ውስጥ ድጋፍ የሚንቀሳቀሱ ቅርንጫፎችን ማስፋፋት ችሏል። በአንድ ወቅት ችላ ይባል የነበረው የሴቶች ችግርም አሁን የሴት ህግ አውጪዎች ባሉበት ፓርላማ ውስጥ ክርክር ይደረግበታል።
ገና ብዙ ርቀት መጓዝ ይጠበቅብናል። ግን ደግሞ ስለ ጉዳዩ እንኳን ማውራት ከማይቻልበት ጊዜ ተነስተን ነው እዚህ የደረስነው። ምንም አይነት አገልግሎት ያልነበረበትን ጊዜ አልፈን አሁን በርካታ አገልግሎት ሰጪዎች ያሉበት ጊዜ ላይ መድረስ ብቻ ሳይሆን ፓርላማ ውስጥ ከ11 በመቶ እስከ 12 በመቶ የሴቶች ተሳትፎ ያለበት ጊዜ ላይ ደርሰናል።
እናትና ልጆቹ ፋርቱን አደንና ኤልዋድ ኤልማን የስራቸው እውቅና አግኝቶ የሰው ልጆችን የማንቃት ስራ ለሚሰሩ የሚሰጥ የ2020 አውሮራ ሽልማት ተሸላሚ ሆነዋል። ሽልማቱ በየአመቱ ራሳቸውን ለአደጋ አሳልፈው በመስጠት ሌሎችን የማዳን ስራ ለሚሰሩ ሰዎች $1 ሚሊዮን የገንዘብ ሽልማት ይሰጣል። የአውሮራ ሽልማት የጋራ መስራች የሆኑት ቫርታን ግሪጎሪያን ሽልማቱ ለሰው ልጆች ትልቅ ስራ ለሰሩ ሰዎች እውቅና የሚሰጥ መሆኑን ያስረዳሉ።
Symbol of hope, action, and transcendence.
የተስፋ የድርጊትና የማደግ ምልክት ነው። ድንበርን፣ ሃይማኖትን፣ አመለካከትን አልፎ የሚሻገር ነገር ግን ደግሞ መሰረታዊ መልካምና እውነተኛ የሆነ የሰው ልጆች ሁሉ አንድ መሆናቸውን የሚያረጋግጥ ነው።
ኤልማን ፒስ የተሰኘው ተቋምም በህይወት የሌለው የፋርቱን አደን ባለቤት ይል የነበረውን መሳሪያውን ጣል፣ እስክርቢቶ አንሳ የሚል መፈክር ይጠቀማል። የፋርቱን ባለቤት በህይወት ያለ የመብት ተከራካሪ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1996 ዓመተ ምህረት ነበር ከቤቱ አቅራቢያ የተገደለው። አሁን ተቋሙ እንደ አልሻባብ የመሳሰሉ የትጥቅ ቡድን አራማጆችን ትተው ለሚወጡ ልጆች የምራገት ስልጠና እንደሚሰጥ ፋርቱን ታስረዳለች።
You hear አልሻባብ, you expect the worst.
አልሻባብ የሚለውን ቃል ስትሰሚ አስፈሪ ነገር ነው የሚታየሽ። ነገር ግን አብረሻቸው ስትይና እንዴት እንደሚጫወቱ እንደሚማሩ ስታይ ገና ልጆች መሆናቸውን ትረጃለሽ። አዲስ ህይወት ለመኖር እድል ሊሰጣቸው ይገባል።
ኤልዋድ ኤልማንም ለነዚህ ህፃናት የሰላም አማራጭ ልንሰጣቸው ይገባል ስትል ከናቷ ጋር ተስማማለች። ወደ ውጊያ የሚገቡ ሰዎችን ስንቀንስ ግጭቶችንም አብረን እንቀንሳለን ብላ ታምናለች። ከመንግስት ጋር በተደረገ ስምምነት እጁን የሰጠ ወይም ተላልፎ የተሰጠ ልጅ ከኤልማን ፒስ ተቋማት ወደ አንዱ በ72 ሰዓት ጊዜ ውስጥ እንዲገባ ይደረጋል። እነዚህ የቀድሞ ተዋጊ የነበሩ ልጆች የሰዓት ወይም የመኪና ጥገና የመሳሰሉ ስልጠናዎችንም ይወስዳሉ።
Work is on a beat. Men in their metishi.
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።